ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 19 2014 ዓ.ም ምረት ዝግጅታችን ጀመረ። የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ በተቆጣጠራቸው በነበሩ አካባቢዎች ከፍተኛ የሰብአዊ መብቶች ጥሰቶች ተፈጽመዋል ሲል የኢትዮጵያ ፌደራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቢ ህግ ዘርፍ በጋራ የሰጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። ዝርዝሩን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልን፣ እንደምን አመሻችሁ። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት የተናጠል ተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች በሚኖሩና ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ፌደራል ፖሊስና ፍትህ ሚኒስቴር በጋራ ያወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ 109 ሴቶች ላይ የአስገድዶ መደፈር መፈጸሙንና 165 ሰዎች የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ አልሰጠም። ሆኖም ከዚህ በፊት መሪዎቹ በተለያየ ጊዜ በሰጧቸው ምላሾች በሚቀርቡባቸው ወንጀላዎች ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው ከመጠየቅ ውጪ ክሶቹን አይቀበሏቸውም። ዝርዝር ዘገባው በእለቱ አብይ ርዕስ ይቀርባል። የሱዳንን መፈንቅለ መንግስት የመሩት ወታደራዊ ጀነራል በዚህ ሳምንት አዲስ ጠቅላይ ሚኒስትር እንደሚሰይሙ አስታወቁ። የሩሲያ መንግስት የዜና አገልግሎት ድርጅት ለሆነው ስፑትኒክ ዛሬ አርብ ቃለ መጠይቅ የሰጡት ጀነራል አብዱል ፈታ አልብርሃን አዲሱ ጠቅላይ ሚኒስትር ከወታደራዊ ኃይል ጋር የአመራር ስልጣን ተጋርቶ አገሪቱን የሚመራ ካቢኔ ያቋቁማል ብለዋል። አልብርሃን ባለፈው ሰኞ የቀድሞውን ካቢኔ አፍርሰው ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ ሌሎች የመንግስት ባለስልጣናትና የፖለቲካ መሪዎችን ማሰራቸው ይታወቃል። ይህንንም ተከትሎ ዩናይትድ ስቴትስ እና የምዕራብ አገር መሪዎች ድርጊቱን አውግዘዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከካቶሊካዊት ቤተክርስቲያን ሊቀነ ጳጳሳት ፍራንሲስ ጋር ዛሬ አርብ በቫቲካን ተገናኝተው ተወያይተዋል። ባይደን በቫቲካን የተገኙት ከዚህ በኋላ በሚደረገው የቡድን 20 አባል አገራት መሪዎች ጉባኤ ላይ ስለ ዓለም ምጣኔ ሀብት ከዚያም በስኮትላንድ ግላስኮ ላይ በሚደረገው የአየር ንብረት ለውጥ ከመሳተፋቸው በፊት ነው። ባይደን ከሊቀነ ጳጳሳቱ ጋር በነበራቸው ቆይታ የግል ሃይማኖታዊ እምነታቸው እንደተጠበቀ ሆኖ እንደ ዓለማዊ መንግስት መሪነታቸው በጾታዊ ግንኙነት፣ ስነ ውልደትና ውርጃ በመሳሰሉት ጉዳዮች ላይ መነጋገር እንደሚጠበቅባቸው ተገምቷል። የዋይት ሀውስ የደህንነት አማካሪ ጄክ ሱሊቫን ትላንት አሙስ በሰጡት መግለጫ ምንም እንኳ ግንኙነቱ በግል ቢሆንም ሚሊዮን ተከታዮች ያሏቸው ሁለቱ ታላቅ መሪዎች ዓለም አቀፋዊ በሆኑ ትላልቅ ፖሊሲዎች ላይ እንደሚነጋገሩ ይጠበቃል ብለዋል። ለአስር ዓመታት በጦርነት ስትታመስ የኖረችው ሊቢያ ለመጀመሪያ ጊዜ በቡድን የተጓዙ ቱሪስቶችን ማስተናገድ መጀመሯን አጃንስ ፍራንስ ፕሬስ ዘገበ። በጦርነቱ ሳቢያ ዝግ የነበረው ቦታ አሁንም በመከፈቱ ቱሪስቶች በበረሃው አረንጓዴ ከተማ የሽርሽር ጉብኝታቸውን ጀምረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለአሜሪካውያን ቤተሰብ እስከዛሬ በአስርተ ዓመታት ውስጥ በዘለቂታዊነቱ ወደር የሌለው ድጋፍ ይሰጣል ያሉትን የ1.85 ትሪሊዮን ዶላር የበጀት እቅድ በትናንትናው ዕለት ይፋ አድርገዋል። ከዚህም ጋር ተያይዞ ዩናይትድ ስቴትስ የአረንጓዴ ጋዝ ብክለትን በከፍተኛ ደረጃ ለመቀነስ የሚያስችለውን አቅጣጫ መያዟ ተመልክቷል። ባይደን ከትናንት በስቲያ ጠዋት ከዲሞክራት የምክር ቤት አባላት ጋር ከተነጋገሩ በኋላ ከሳምንታት በፊት ካስተዋወቁት የበጀት እቅዳቸው በግማሽ ቀንሰዋል። ፕሬዝደንቱ ያቀረቡትን የወጪ እቅድ በአገራችንና ህዝባችን ላይ የምናውለው ታሪካዊ ኢንቨስትመንት ነው ሲሉ ገልጸውታል። በግዙፍ የማህበራዊ ሚዲያ መድረክነቱ የሚታወቀው ፌስቡክ ትናንት ባወጣው መግለጫ የድርጅት መጠሪያ ስሙን ሜታ ወደሚል መቀየሩን አስታውቋል። አሁን ከሚሰጣቸው አገልግሎቶች ባሻገር ወደ ላቀ ቴክኖሎጂ በመሸጋገር ለእውነታውና ገሃዱ ዓለም እጅግ የተቃረቡ በሚመስሉ የምስል እይታዎች ቨርቹዋል ሪያሊቲ ተጠቃሚዎቹን ሜታቨርስ በሚል ስያሜ ለማገልገል መዘጋጀቱን አስታውቋል። የድርጅቱ ዋና ስራ አስፈጻሚ ማርክ ዙከርበርግ ትናንት በሰጡት መግለጫ ሜታ የሚለው ቃል ከግሪክ የተገኘ ቃል መሆኑን ገልጸው ትርጉሙም ባሻገር ማለት መሆኑን ተናግረዋል። ፌስቡክ፣ ኢንስታግራም፣ ዋትስአፕ እና ሜሴንጀር አሁንም በዚያው ስምና አገልግሎታቸው ሜታ በሚለው ድርጅት ስር ይቀጥላሉ። ግዙፉ የቴክኖሎጂ ድርጅት በውስጥ ሰራተኞች ሳይቀር ወደ ጥላቻ ንግግሮችና የተዛቡ መረጃዎች መተላለፊያ መድረክነት እያመራ ያለ ቸልተኛ ድርጅት መሆኑን እየተነሳ ሲተች መሰንበቱ ይታወሳል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚቀርብላችሁ የጥቅምት 19/2014 ዓመተ ምህረት የአርብ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። በተጨማሪም @voamharic የፌስቡክ ገጻችን ነው ስርጭታችን በቀጥታ እየተላለፈ ይገኛል። አድማጮች፣ ወደ ምሽቱ ዝርዝር ዘገባዎቻችን ከማለፋችን በፊት አሁን የደረሰን ዘገባ አለ። አሃዱ ራዲዮ እና ቴሌቪዥን በሊንክ የሚሰራጩ የውጭ ሚዲያ ፕሮግራሞችን ስርጭት እንዲያቋርጥ የኢትዮጵያ መገናኛ ብዙሃን ባለስልጣን አዘዘ። ባለስልጣኑ የውጭ ሚዲያ ስርጭቱን ጣቢያው ከዛሬ ጥቅምት 19/2014 ዓመተ ምህረት ጀምሮ እንዲያቋርጥ ባዘዘበት ደብዳቤ ፕሮግራሞቹን የተቀበለ ሲያሰራጭ የቆየው ከተቋቋመለት ዓላማ ውጭ መሆኑን ከመጠቆም በስተቀር የሰጠው የተለየ ወይም የተናጠል ምክንያት የለም። የባለስልጣን መስሪያ ቤቱ ደብዳቤ የደረሳቸው የአሜሪካ ድምጽ ፕሮግራሞችን ተቀብሎ ሲያሰራጭ የነበረው አሃዱ ራዲዮና ቴሌቪዥንን ጨምሮ ሌሎችም የሀገር ውስጥ የመገናኛ ብዙሃን ተቋማት መሆናቸውን አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው አረጋግጧል። ደብዳቤው የሚዲያ ተቋማቱ በገቡት የውል ግዴታና ባለፈው አመት በተነገረው የመገናኛ ብዙሃን አዋጅ መሰረት አሳዋቂ አስተማሪና አዝናኝ የሆኑ አገራዊ ይዘቶችን የማሰራጨት የህዝቡን ሰላምና ደህንነት የሚያናጋ ሁኔታ ሲከሰት መግለጫዎችንና መረጃዎችን የማሰራጨት እንዲሁም የህግ የበላይነት እንዲከበር የመስራትና ራሳቸውም ህግ አክብሮ የመንቀሳቀስ ግዴታ አለባቸው ይላል። በመገናኛ ብዙሃን ፈቃድ ምዝገባ እውቅና ዳይሬክተር የተፈረመው ይህ ደብዳቤ ውሳኔው ጊዜያዊ ይሁን ወይም ቋሚ አይናገርም። ጣቢያው ከባለስልጣኑ በደረሰው ትዕዛዝ መሰረት የአሜሪካ ድምጽ ስርጭቶችን ከዛሬ ጀምሮ ላልተወሰነ ጊዜ እንደማያስተላልፍ ታውቋል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች ስር እንዲሁም በአፋር ክልል በሚገኙ ወረዳዎች በሚኖሩና ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ በጋራ ያወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ 109 ሴቶች አስገድዶ መደፈር እንደተፈጸመባቸውና በ165 ሰዎች የአካል ጉዳት መድረሱን ሪፖርቱ ይፋ አድርጓል። ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ አልሰጠም። ሆኖም ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንደዚህ አይነት የሰብአዊ መብትን ጥሰት በተመለከተ የሚቀርቡት ወንጀላዎች ላይ ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው ከመጠየቁ ውጪ ክሶቹን ወይም ወንጀላዎቹን አይቀበሏቸውም። ሁለቱ ተቋማት ዛሬ በጋራ የሰጡትን መግለጫ የተከታተለችው የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ዝርዝሩን እንደሚከተለው አሰናድተዋለች።
የምርመራ ሪፖርቱ ይፋ የተደረገበት በዛሬው ዕለት ማብራሪያ የሰጡት የፍትህ ሚኒስቴር ዴታ አቶ ፍቃዱ ጸጋ ሪፖርቱ ህወሓት ለተወሰነ ጊዜ ተቆጣጥሯቸው በነበሩና በኋላም በፌደራል መከላከያና በሌሎች የጸጥታ መዋቅሮች አማካይነት እንዲለቁ በተደረገባቸው አካባቢዎች የተደረገ ምርመራ መሆኑን ተናግሯል። ምርመራው የተደረገው በጦርነቱ ውስጥ ምንም አይነት ተሳትፎ ባልነበራቸው ሰዎች ብቻ ላይ የደረሰ እንደሆነም አጽንኦት ሰጥቷል። ምርመራውም ሆነ ግኝቱ በጦርነቱ ውስጥ የተሳተፉ አካላትን እንደማይመለከትም ተናግረዋል።
አሸባሪ ቡድን መንግስት ሰኔ 21 ጀምሮ የተናጠል ተኩስ አቁም አድርጎ መቀሌን እና ትግራይን ለቆ ከወጣ በኋላ መስፋፋቱን በመቀጠል ወረራውን በመቀጠል ግጭቱን ወደ አፋርና አማራ ክልል ካስፋፋ በኋላ መከላከያ ሰራዊት እና ሌሎች የጸጥታ መዋቅር በአንድነት እርምጃ ውስጥ ያለቀ አሰቁባቸው ቦታዎች ላይ የደረሱ ጉዳቶችን ነው። የምርመራ ቡድኑ ክልል ካሉ ከሚመለከታቸው የምርመራ ቡድን ጋር በመሆን ከመስከረም 5 ቀን 2014 ዓ.ም ጀምሮ ለ40 ቀን አካባቢ የሰራቸውን ስራዎች ነው ዛሬ የምናቀርበው። የተጠናቀቀ ምርመራ አይደለም፣ በሂደቱ ከስር ለህዝብ መግለጽ የግድ ስለሚሆን ነው።
አቶ ፍቃዱ በሶስት የምርመራ ቡድን የተሰማራው የምርመራ ቡድን መረጃውን ለማሰባሰብ የተጠቀመባቸውን ግብአቶችንም አብራርተዋል።
የ790 ምስክሮችን ቃል፣ በሰሜን ጎንደር የ285 ምስክሮችን ቃል፣ በአፋር የ148 ምስክሮችን ቃል የምርመራ ቡድኑ ሰብስቧል። እነዚህ ምስክሮች የግል ተበዳዮች ማለትም የወንጀሉ ሰለባ የሆኑ፣ የአካል ጉዳት የደረሰባቸው፣ ንብረታቸው የተዘረፈ፣ ኢሰብአዊ ድርጊቶች የተፈጸሙባቸው ሰዎች ማለታችን ነው። የግል ተበዳይ ስንል ቀጥተኛ ምስክሮች፣ ወንጀሉ ሲፈጸሙ ያዩ ምስክሮች፣ እንዲሁም የአስተዳደር መዋቅሮችን የሚያካትት ነው የሰው ምስክሮች ይዘት ማለት ነው።
አያይዘውም ጠንካራ የሆነ የምስልና የሰነድ ማስረጃዎች ከመንግስት ከግልና ከተለያዩ የሕክምና ተቋማት መሰብሰባቸውን፣ የተለያዩ የወደሙ ንብረቶችንም በማስረጃነት መያዛቸውን አቶ ፍቃዱ በዝርዝር አብራርተዋል። በሁለቱም ክልሎች በተፈጸሙት የወንጀል ድርጊቶች የምርመራ ግኝቷ ይፋ አድርገዋቸዋል ያሉትን ጉዳዮችንም አስረድተዋል።
በደቡብ ጎንደር 130 ሰዎች መሞታቸውን እስካሁን በአሰባሰብ ነው ማስረጃ አረጋግጠናል። 25 ሴት፣ 105 ወንድ። በሰሜን ጎንደር ደባርቅ ዳባትና ወረዳና ዘይማን ወስ ወረዳ 96 ሰዎች፣ 73 ወንድ፣ 23 ሴት። በአፋር ክልል በአጠቃላይ 257 በተለይ ደግሞ ነሐሴ 29 ቀን 2013 ዓ.ም ጋሪኮማ የምትባለው ቀበሌ የስደተኞች የተፈናቀሉ ሰዎች ማረፊያ ለተፈጸመው ድርጊት 240 ሰዎች ለህልፈት መዳረጋቸውን አረጋግጠናል። 240ዎቹ ውስጥ 107 ህፃናት፣ 59 ወንድ፣ 48 ሴት፣ 89 ወጣት ሴቶች፣ 44 አዛውንቶች መሆናቸውን በምርመራ ሂደቱ ተረጋግጧል።
የህወሓት ታጣቂዎች ራሳቸውን መከላከል በማይችሉ ሰዎች ላይ ጥቃት መፈጸማቸውን ከምስክሮች ቃል መገኘቱን ጠቅሰዋል።
እነኚህ ጥቃት የደረሰባቸው ሰዎች በፍጹም በግጭቱ ውስጥ ያልተሳተፉ፣ ቤታቸውን ዘግቶ ተቀምጦ የነበሩ፣ ከፊሎቹ በጦርነቱ ፈርቶ ሲሸሹ የነበሩ፣ ከፊሎቹ ፋኖውን አምጣ፣ አማራውን አምጣ፣ ወደ ጦር ሄደውን አምጣ በማለት ጭምር የተገደሉና አንዳንዶቹ የዘረፉትን እቃ ጫኑ ተብሎ ሲጠየቁ አንጭንም በማለታቸው የጉልበት አገልግሎት አንሰጥም በማለታቸው እርምጃ የተወሰደባቸው ስለመሆኑ በሰበሰብናቸው ምስክሮች አረጋግጠናል።
አቶ ፍቃዱ ያስገድዶ መድፈር ኢሰብአዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩ
ስካውን በመርመራ ሂደት ባረጋገጥነው በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ 73 ቤቶች አስገድዶ መደፈራቸው በአማራ ክልል ሰሜን ጎንደር ዳባ ደባርቅና ዘሌማ ንዑስ ወረዳ 25 ቤቶች አስገድዶ መደፈራቸው በአፋር ስካው ሪፖርት የተደረጉ 7 ቤቶች አስገድዶ መደፈራቸው አረጋግጠናል።
የተፈጸሙት ጥቃቶች እጅግ ዘግናኝና ለመናገር የሚከብድ ነው ብለዋል።
ሴቶቻችን ሲደፍሩ የነበሩት የምናወራረደው ሂሳብ አለ የኛ እናቶች ተደፍረዋል እናንተ ላይ እናወራረዳለን የሚሉ ቃል በተከም ፋኖ ለማራው ልዩ ኃይል መከላከያ እናቶቻችንን ደፍረዋል እናንተ ለመስፈር እናወራረዳለን ቃል በቃል ይተከሙ የነበረ ብዙ የምስክርነታቸውን የሰጡ ግል ተበዳዮች የገለጹት አገላለጽ ስለሆነ ነው። አንዴ ሴት ከሁለት እስከ 15 በሚደርሱ ሰዎች በተደጋጋሚ ልትደፈር ይሆንችላል። 15 ሰዎች ያልኳችሁ ያለው በተለያየ ቀን አይደለም። ሁለት ሶስቱ ያልኳችሁ ያለው በተለያየ ቀን አይደለም። በአንድ ጊዜ በተከታታይነት አንተ ግባ አንተ ወጣ እየተባለ አስገድዶ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ የሆኑ የግብር ስጋ ግንኙነት የተፈጸመባቸው ሴቶቻችን ነው። ወሳዊ ጥቃቶች የተፈጸመባቸው ሁኔታዎች ናቸው የነበሩ። የሰባት ወር እርጉዝ ሴት ለሶስት የተደፈረችበት።
ከዚህ በተጨማሪ የሰዎች አካል መጉደሉን ተናግረዋል።
ሰውን እኛ በሰበሰብናቸው ማስረጃዎች በድምሩ በሶስቱም ቦታዎች 165 ሰዎች ላይ የአካል ጉዳት ከቀላል እስከ ከባድ የደረሰ መሆኑን አረጋግጠናል። በሰሜን ጎንደር 11 ሰዎች በኢሰባዊ አያያዝ ቶርች እየተደረጉ ለጠናት መቆየታቸው 6 ሰዎች ታፍነው ተወስደው አሁንም ይሞቱ የኖሩ የማይታወቁ መሆኑ በምርመራ ሂደቱ ተረጋግጧል።
ከፍተኛ የሆነ ንብረት ውድመት ደርሷል ብለዋል አቶ ፍቃዱ።
በደቡብ ጎንደር 42 በላይ ጤና ጣቢያዎች፣ 42 በላይ ትምህርት ቤቶች፣ በሰሜን ጎንደር ወደ 16 አካባቢ ጤና ኬላና ጤና ጣቢያዎች፣ በርካታ ትምህርት ቤቶች ላይ ውድመት መድረሱን አረጋግጠናል። በደቡብ ጎንደር 22 ቤተክርስቲያናትና አንድ መስጊድ ላይ ከባድ ጉዳት በከባድ መሳሪያ ጭምር የደረሰ መሆኑን አረጋግጠናል።
በተጨማሪም በ100 ሚሊዮኖች የሚገመት ንብረት ውድመት መድረሱንና እጅግ ከፍተኛ ቁጥር ላለው ሰላማዊ ዜጋ ከቤት ንብረት መፈናቀል ምክንያት መሆኑን በሪፖርቱ ላይ ተጠቅሷል። ከአፋር ክልል 112,158 ዜጎች፣ በሰሜን ጎንደር 135,310 ዜጎች እንዲሁም በደቡብ ጎንደር 47,000 ዜጎች ተፈናቅለዋል ይላል ግኝቱ። በሌላ በኩል የዋሃት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያዩ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርቡ ወንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ የተናገሩት መንግስት በአሸባሪነት የፈረጀ የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። በሌላ በኩል ዛሬ ይፋ በተደረገው ቅድመ ምርመራ ሪፖርት ላይ ምርመራው ያልተጠናቀቀ እንደመሆኑ በቀጣይ በተጠቀሱት ቦታዎች የተሰማሩ የምርመራ ቡድን የጀመረውን ስራ በማጠናቀቅ ወንጀል ፈጻሚዎችን ለሕግ ለማቅረብ እንዲቻል ስራዎችን አጠናክሮ እንደሚቀጥልና ጥቃት የደረሰባቸው ቦታዎች በመንቀሳቀስ ምርመራ እንደሚያደርጉ አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አድማጮች ያዳመጣችሁት ዘገባ አብይ ራሳችንን ነበር። የትንታኔው መጽሔት ይቀጥላል። ጦርነት ከመካሄድባቸው የደሴ ከተማ አቅራቢያ አካባቢዎች የህወሓት ኃይሎች ወደ ከተማዋ በተኮሱት ከባድ መሳሪያ በሰዎች ላይ የሞትና የአካል ጉዳት መድረሱን የደሴ ከተማ አስተዳደር ገለጸ። ከአሜሪካ ድምጽ ራዲዮ ጋር ቆይታ የነበራቸው የከተማዋ ምክትል ከንቲባ ሰይድ ዩሱፍ ከባድ መሳሪያዎቹ ንጹሃንን ኢላማ አድርገዋል ሲሉ ይከሳሉ። መስፍን አራጌ
ዝርዝራለው።
ምክትል ከንቲባ ሰይድ ሱፍ እንዳስረዱት ከተናንት በስቲያ ጀምሮ ጦርነት ከመካሄድባቸው የከተማው አቅራቢያ አካባቢዎች ህወሓት ተኮሳቸው ባሉት ከባድ መሳሪያዎች አንድ ሰው ሞቷል፣ ሶስት ሰዎች ላይ ደግሞ ከባድና ቀላል ያካል ጉዳት ደርሷል።
ከለቀም በፊት ገራዶ አካባቢ ላይ ያረፈው አንድ ሰው ህይወት ላይ የሞት አደጋ ደርሷል። ትናንት ተተኩሶ የነበረው ሶስት ሰዎች ላይ ቁስለት ደርሷል። ዛሬ በተተኮሰው ምንም በንብረትም በሰው ህይወትም የደረሰ አደጋ የለም።
ምክትል ከንቲባው ከባድ መሳሪያዎቹ ንጹሃን ዜጎች ላይ ያነጣጠሩ በተለይም ተፈናቅለው የመጡ ዜጎች ያረፉበት መጠለያ ጣቢያዎችን ኢላማ ያደረጉ ናቸው ሲሉ ይከሳሉ።
ትናንትናም ከትናንት ወደዛም ሲተኮስባቸው የነበረው ቦታዎች አንዱ ገራዶ አካባቢ ተፈናቃዮች በብዛት አሉበት አካባቢ እሱን ታርጌት ተደርጎ ነበር ሲተኮስ የነበረው። ትናንትናም ሲተኮስባቸው የነበሩት እንደዚሁ ቅዳሜ ገበያ አካባቢ፣ ገራዶ አካባቢ ከሰሜን ወሎ ተፈናቅለው ያሉ የህብረተሰብ ክፍሎች ያሉበት ቦታ ላይ ሲተኮስ የነበረው፣ ዛሬም ቁርቁር አካባቢ ላይ ልክ እንደዚሁ ወደቀው የተፈናቃይ ያሉበት ቦታዎች አካባቢ ላይ እሱን ታርጌት እየተደረገ ነው እየተተኮሰ ያለው እና ንጹሃን ዜጎች አካባቢ ላይ ታርጌት ተደርጎ እየተተኮሰ ነው ያለው እና የቆሰሉትም በነገራችን ላይ ተፈናቃዮች ናቸው።
የህወሓት ከፍተኛ አመራሮች ሰራዊታቸው የሚከሰስበትንና በንጹሃን ላይ ፈጽሞታል የሚባለውን ሰብአዊ ጥሰት በተደጋጋሚ ያስተባበሉ ሲሆን ኃይላቸው ንጹሃን ዜጎችን ኢላማ እንደማያደርግ መናገራቸው ይታወሳል። የደሴ ከተማ ነዋሪዎች በተለይ ዛሬ በከተማ ውስጥ መደናገጥና በርካቶቹም አካባቢያቸውን ለቀው ለመውጣት ሙከራ የማድረግ እንቅስቃሴዎች አድርገው እንደነበር አስተያየታቸውን የሰጡ የከተማ ነዋሪዎች ተናግረዋል። ሰርገው የገቡ ኃይሎች በሚያናፍሱት የሐሰት ፕሮፓጋንዳ ህዝቡ እንዳይረጋጋ ቢደረግም አሁንም ከተማዋን ወደ ቀድሞ መንፈሷ መመለስ ተችሏል ይላሉ አቶ ሰይድ በበኩላቸው።
በሁሉም አቅጣጫ የመከላከያ ሰራዊታችን አሁን ድል እያስመዘገበ ነው ያለው። ነገር ግን በጦርነት አልሳካለት ያለው ኃይል ባልቧልታ ህብረተሰቡን አደናግሮ ከቤት ንብረቱ አስወጥቶ ከተማችን እንዲወጣ ለማድረግ ሞክሯል። በዚህም የተደናገሩ የህብረተሰብ ክፍሎች በጣም ቁጥራቸው እጅግ በጣም ብዙ ነው። በተለይ ከሌላ አካባቢ መጥተው ከተማችን ላይ ደሴ ላይ በጣም ያለ የህዝብ ቁጥር በጣም ሰፊ ነው። ይህን መነሻ ተደርጎ ብዙ ሰው ለመሸሽ ሞክሯል። አብዛኛው ግን ሁላችንም የከተማው አመራርም የደሴ ወጣቶችም ህብረተሰባቸውን አረጋግተው አሁን ወደ ሰፈሩ እየተመለሰ ነው ያለው።
ምክትል ከንቲባው ለከተማዋ ነዋሪዎች ባስተላለፉት መልእክትም ይሄን ብለዋል።
ከተማችን ላይ ምንም የተፈጠረ ነገር የለም። በሁሉም ግንባሮች በቂ መከላከያ ኃይል አለ፣ በቂ ልዩ ኃይል አለ። እጅግ በጣም አስተማማኝ ሁኔታ ላይ ጦርነቱ በዚህም እዚህም ሁለት ሶስት እየተሆነው ሰርጎ እየተገባ ዋሻ እየተቀመጡ ሲርባቸው አንዳንዶቹ ተስፋ ሲቆርጡ እየወጡ በሚተኮስ የሚሰ ማጥይት ሁለተኛ ጫካዎች አሰሳ በሚደረግ ድምጾች ቅርብ ርቀት የጥይት እንትሮችን እየሰማ ስለነበር ይህን ነገር ያሉ ነገር የተጨመረበት ህዝቡ ትንሽ ፍርሃት ውስጥ ገብቷል። ከአሉባልታው ከፍርሃቱ የጥባት ሴራ መሆኑን ሰው ተገንዝቦ ማድረግና መስራት ያለበትን ጥንቃቄ አጠናክሮ መቀጠል ይኖርበታል።
ዘግይቶ በደረሰን መረጃ መሰረት ማምሻውን ከባድ መሳሪያ ወደ ከተማዋ ተደጋግሞ የተተኮሰ ሲሆን የመብራት አገልግሎትም መቋረጡ ተሰምቷል። ከደሴ 10 ኪሎ ሜትር ገደማ ርቀት በሚገኘው የቦሩ ተራራማ አካባቢዎች አሁንም የከባድና ቀላል መሳሪያ የተኩስ ልውጦች እንደሚሰሙ ነዋሪዎች ይናገራሉ። በአካባቢው የተቀሰቀሰው ጦርነት ሳምንት እንደሞላው የመረጃ ምንጮች ይጠቁማሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን ደግሞ እንውሰዳችሁ። በኢትዮጵያ በግጭቶች የሚሳተፉ ወገኖች በድርድር ጠረጴዛ መፍትሄ እንዲፈልጉ ማበረታታት አለብን ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ አሳሰቡ። በሱዳን የጦር ሰራዊቱ ስልጣን የጠቀለለበትን ሁኔታም የዩናይትድ ስቴትስን እያሳሰባት መሆኑን ገልጸዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ወደ ተለያዩ የምዕራብ አፍሪካ ሀገሮች በላከው የመልእክተኞች ቡድን ማሊን ጨምሮ የተለያዩ ሀገሮችን የጎበኙት አምባሳደር ሊንዳ ቶማስ ግሪንፊልድ በበይነ መረብ ጋዜጣዊ መግለጫ ሰጥተዋል። ቆንጅት ታዬ ዝርዝሩን እንደሚከተለው አጠር አድርጋ አሰናድተዋለች።
ወደ ምዕራብ አፍሪካ ሀገሮች በተጓዘው የጸጥታ ምክር ቤቱ የልዑካን ቡድን አባልነት ማሊን፣ ኒጀርን እና ጋቦንን የጎበኙት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ጉብኝታቸው እጅግ የተሳካ እንደነበረ ነው የገለጹት። ጋዜጣዊ ጉባኤውን ያደረጉት በቀጣዩ ዓመት የጸጥታው ምክር ቤት አባል ከምትሆነው ከጋቦን ዋና ከተማ ከሊብረቪል ነው። በጎበኟቸው ሀገሮች በሙሉ ከሳህልና ከማዕከላዊ አፍሪካ አካባቢ ሀገሮች ጋር ላለን ግንኙነት ታላቅ ስፍራ በመንሰጠው በዚህ ወቅት ከስትራቴጂያዊ አጋሮቻችን ጋር በጋራ አላማዎቻችን ዙሪያ ተወያይቻለሁ ብለዋል።
We are working closely with African institutions and partners including the G5 Sahel and ECOWAS.
በክልሉ የቀጠሉትን ችግሮች የሚጋፈጡ ሲቪላዊ ተቋማትን ለመገንባት አምስቱን የሳህል ሀገሮች ቡድንና ECOWASን ጨምሮ ከአፍሪካዊ ተቋማት እንዲሁም ከዓለም አቀፍ አጋሮቻችን ጋር አብረን እየሰራን ነን። United States COVID-19 ወረርሽኝን ማሸነፍን ጨምሮ በዓለም አቀፍ ደረጃም ሆነ በክልላዊ ደረጃ ቅድሚያና ትኩረት በሚሰጣቸው የጋራ ዓላማዎቻችን የአፍሪካን ሀገሮች በአጋርነት በማሳተፍ የምትሰራ መሆኗን በተጓዝኩባቸው ሀገሮች በሙሉ አበክሬ አስረድቻለሁ።
United States COVID-19ን ለመዋጋት ከአፍሪካ ህብረት ጋር ጠንካራ ትብብር እያደረገች መሆኗን ያወሱት አምባሳደሯ በመላ አህጉሪቱ ፍትሃዊና ዘላቂ የኢኮኖሚ እድገት እውን ለማድረግ ከመንግስታቱ ከሲቪል ማህበረሰባትና ከዓለም አቀፍ ተቋማት እንዲሁም ከአሜሪካ የግል ዘርፍ ጋር በትብብር እየሰራን ብለዋል። ከጋዜጠኞች የቀረቡላቸውን አያሌ ጥያቄዎች ያስተናገዱት አምባሳደር ሊንዳ ቶማስ ግሪንፊልድ በቅርቡ በሱዳን የተካሄደውን ጨምሮ በተለያዩ ሀገሮች መፈንቅለ መንግስቶች ተካሂደዋል። ቀጣይ የመንግስት ግልበጣዎችም ሊከሰቱ እንደሚችሉ ስጋት አለ። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት ትግራይ ላይ የቦምብ ድብደባ እያካሄደ ነው። ፕሬዚዳንት ባይደን አፍሪካ ውስጥ ለዲሞክራሲ ለመቆም የገቡትን ቃል መጠበቅ አልቻሉም ወይ? መንግስታቸው ከውግዘት ባለፈ ምንም ማድረግ ያቻለው ስለምንድን ነው የሚል ጥያቄ ተነስተውላቸው ነበር። የፕሬዝዳንት ባይደን አስተዳደር የአፍሪካን ጉዳይ ትቶት አይደለም፣ አሁንም ለዚች አህጉር ያለን ቁርጠኝነት እንዳለ ነው ብለዋል። እንደተዘረዘሩት መፈንቅለ መንግስቶች የተፈጸሙ ቢሆንም ለአህጉሪቱ ብሩህ ተስፋ የፈነጠቁ አካባቢዎችም አሉ ያሉት አምባሳደሯ ኒጀርን በምሳሌነት ጠቅሰዋታል።
Extraordinary country where they have had the first turnover of power to an elected president.
በዚህ ልዩ ሀገር ስልጣን ለመጀመሪያ ጊዜ በህዝብ ለተመረጡ ፕሬዝዳንት ተሰጥቷል። ይሄ ለሀገሪቱ ብዙ እድሎች ያመጣል። በሀገሪቱ ዙሪያም ብሩህ ተስፋ የሚፈነጥቅ ነው። እንደ ጋና ያሉ ዲሞክራሲያዊ ምርጫዎች የሚያካሂዱ የተረጋጋ አስተዳደር ያላቸው በየጊዜው ዲሞክራሲያዊ የስልጣን ሽግግር የሚያደርጉ ሀገሮች አሉ።
ያ ማለት ግን የኢትዮጵያ ሁኔታ አያሳስበንም ማለት አይደለም። ችግሩ ወታደራዊ መፍትሄ እንደሌለው እናውቃለን ሲሉም አስከትለው ተናግረዋል።
We're seeing Ethiopians kill Ethiopians and we have to look for an opportunity to
እንደምናየው ኢትዮጵያውያን እርስ በርሳቸው እየተገዳደሉ ነው። ስለሆነም መንግስቱና ሌሎችም በዚህ ግጭት እየተካፈሉ ያሉ ወገኖች በሙሉ በድርድር ጠረጴዛ ተቀምጠው መፍትሄውን እንዲፈልጉና ኢትዮጵያውያን ሲያከናውኑት ወደነበረው የብልጽግና ርምጃ እንዲመለሱ ማበረታታት የምንችልበትን እድል መፈለግ አለብን።
የሱዳንንም ሁኔታ እየተከታተልን ነን ያሉት አምባሳደሯ ጉዳዩ ዩናይትድ ስቴትስን ያሳስባታል ብለዋል። ለአፍሪካ ኢኮኖሚ እድገት መሰረቱ ትክክለኛና የተረጋጋ አስተዳደር መሆኑን እናምናለን ሲሉም አስከትለዋል። በቅርቡም የጸጥታ ምክር ቤቱንና የአፍሪካ ህብረትን ጨምሮ መሪዎችና ተቋማት ወታደራዊ መፈንቅለ መንግስቶችን አውግዘዋል ሲሉ አስተዋውሰዋል። ሱዳንም በተመለከተ ህዝቡ በሰላማዊ መንገድ ተቃውሞውን እንዲገልጽ ሊፈቀድለት ይገባል ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ ሲቪል መሪዎች ግግር መንግስትም ወደ ስልጣን መመለስ አለበት። ይህ ሲሆን ብቻ ነው ሀገሮች ለህዝባቸው የኢኮኖሚ ብልጽግናን እውን ሊያደርጉ የሚችሉት ብለዋል።
አድማጮች እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ኢትዮ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን ኢንስታግራም እና ዩቲዩብ ላይ ማለን። ከሰኞ እስከ አርብ ደግሞ በቀጥታ ስርጭታችን ታገኙናላችሁ። ቅዳሜና እሁድ በራዲዮ ፕሮግራማችን ላይ እንገኛለን። አስተያየትና ጥያቄ ሲኖራችሁ የስልክ መስመራችን 2022059942 ነው። የውስጥ መስመር 14 ብላችሁ አስተያየቶቻችሁን አካፍሉን። በድምጽ በተቀረጸው መመሪያ መሰረትም አኑሩ። የኢሜል አድራሻችን horn@voanews.com ነው። አሁን ከምሽቱ 3 ሰዓት ተኩል ሆኗል። ወደ ተከታዩ ዘገባችን እንወስዳችኋለን። አጓን የተመለከተ ይሆናል ዝግጅቱ። ኢትዮጵያ ከአጓ ድል ተጠቃሚነት የምትታገድ ከሆነ እስከ 200 ሺህ ሰራተኞች የሥራ ዕድል ሊያጡ እንደሚችሉ ተጠቁሟል። የሰብአዊ መብት ጉዳይን መነሻ በማድረግ ኢትዮጵያ የተለያዩ ምርቶችን ከቀረጥ ነጻ ለዩናይትድ ስቴትስ ገበያ የማቅረብ ተጠቃሚነቷ ቢነሳ ምስኪን ሴቶች የተፈጠረላቸውን የሥራ ዕድል በማሳጣት ሌላ የሰብአዊ መብት ጥያቄ እንደሚያስከትል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ሥራ አስፈጻሚ አቶ ሰንዶካን ደበበ ለቪኦኤ ገልጸዋል። ኢትዮጵያ በአጓ ድል ተጠቃሚነት የመቀጠልና ያለመቀጠሏ ጉዳይ በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ የንግድ ተወካይ የሆኑት ካትሪን ታይ በቅርቡ መግለጻቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽንና ኢሰመኮ በትግራይ ክልል ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን የተመለከተ ሪፖርት ከሶስት ቀናት በኋላ የሚያቀርቡ ሲሆን ይህንን ተከትሎም ውሳኔዎች ሊኖሩ እንደሚችሉ ይጠበቃል። ኬኔዲ አባተ ተከታዩን ሪፖርት አስተናግዷል።
መስፈርቱን የሚያሟሉ ከሳህራ በታች የሚገኙ የአፍሪካ ሀገራት የተለያዩ ምርቶቻቸውን ለዩናይትድ ስቴትስ ገበያ ከቀረጥ ነጻ እንዲያቀርቡ ከ1992 ዓ.ም ምረት ጀምሮ በወጣውና በምጻረ ቃሉ አጓ በመባል በሚታወቀው ድል ተጠቃሚ ከሆኑ ሀገራት ኢትዮጵያ አንዷ ናት። ይህን ታሳቢ በማድረግም በርካታ የውጭና የሀገር ውስጥ ባለሀብቶች በኢትዮጵያ በተለያዩ የኢንቨስትመንት ዘርፎች ተሰማርተዋል። ከቅርብ ዓመታት ወዲህ በመንግስትና በግል ባለሀብቶች የተገነቡ የኢንዱስትሪ ፓርኮች ደግሞ በርካታ ኢንቨስትመንቶች የሚገኙባቸው ሲሆኑ ለብዙ ኢትዮጵያውያን የሥራ ዕድል መፍጠርም ችለዋል። ከነዚህ ፓርኮች መካከል በአዲስ አበባ የሚገኘው የቦሌ ለሚ ኢንዱስትሪያል ፓርክ ተጠቃሽ ነው።
ይህ የሚገኝበት የቦሌ ለሚ ኢንዱስትሪ ፓርክ በ2006 ዓመተ ምህረት የተገነባ ሲሆን በኢትዮጵያ የመጀመሪያው ኢንዱስትሪ ፓርክ ነው። በፓርኩ ቅጥር ግቢ ውስጥ በአብዛኛው በመንግስት ጥቂት ደግሞ በግል አልሚዎች የተገነቡ 30 የሚጠጉ የፋብሪካ ህንጻዎች ወይም ሼዶች ይገኛሉ። በዚህ ቅጥር ግቢ ውስጥ በአጠቃላይ 20 ሺህ የሚሆኑ ሰራተኞችም ተቀጥረው በመስራት ላይ ይገኛሉ።
በፓርኩ ከሚገኙ ፋብሪካዎች መካከል ጄጄ የተሰኘው በህንድ ባለሀብት የተመሰረተ የጨርቃጨርቅ ፋብሪካ አንዱ ነው። በፓርኩ ባለው የ7 አመታት እድሜው በዋናነት የህፃናት አልባሳት የሚመረቱበት ይህ ፋብሪካ ከ8000 በላይ ሰራተኞች ሲኖሩት ከነዚህም 90% የሚሆኑት ሴቶች ናቸው። በፋብሪካው የጥራት ተቆጣጣሪ ሆና በመስራት ላይ የምትገኘው ወጣት ብርቄ ጄታ በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከአጓ ድል ልትታገድ እንደምትችል በዩናይትድ ስቴትስ ባለስልጣናት መገለጹ በስራዋ ቀጣይነት ላይ ተጽዕኖ ሊያመጣ እንደሚችል ያላትን ስጋት ትገልጻለች።
አንድ ካምፓኒ ጥቅም ካለለ ሀገራችን ለቆ ሊሄድ ይችላል። ያኔ ወደ ሌላ ሀገር ከሄደ ይሄ ሁሉ ሰራተኛ ነገ ጥቅም ካምፓኒ ጥቅም ካለለ ለቆ ሊሄድ ይችላል። ያኔ ይሄ ሁሉ ሰራተኛ ጎሮሮ ይዘጋል ማለት ነው። ስለዚህ በዚህ ሁኔታ እኛ ላይ ጫና ያደርሳል።
ሌላዋ የፋብሪካው ሰራተኛ የሆነችው ወጣት ከድጃ አህመድ ለአምስት አመታት ያክል በዚህ ፋብሪካ ተቀጥራ በመስራት ህይወቷን በመምራት ላይ ትገኛለች። ወጣት ከድጃ ኢትዮጵያ ከአጓ ብትታገድ ዋናውና ቀዳሚው ተጽዕኖ የሚያርፈው በተለይ በሴት ሰራተኞች ላይ እንደሚሆን ታብራራለች።
ይህ ድርጅት በመከፈቱ ስደትን እንዳይኖር አሪፍ ሁኔታ ሆኗል ማለት ነው። ሰራተኛው እንዳለ እንዳልኩ በትንሽ ማህበረሰብ ወይ ትንሽ ያለ ማህበረሰብ ውስጥ ያለ ሰው እዚህ ቤት ውስጥ እየሰራ ነው። ይሄ ድርጅት ቢዘጋበት ወደ ውጭ ሀገር የመሰደድ ባህሪ ይኖራል፣ ጎዳና ላይ የመውደቅ ነገር ይኖራል። ቤተሰብ ላይ ተመልሰን ሸክም ነው የምንሆነው ማለት ነው። የሀገር ሸክም ነው የምንሆነው። ስለዚህ በጣም ጉዳት የሚሆነው መጀመሪያ ሰራተኛ ነው። ሰራተኛ ብቻ ሳይሆን ከበስተጀርባ ያለውን ሰው ነው ማየት ያለብን። ራሱን ተምሮ የሚያስተዳድር አለ፣ ቤት ክራይ አለ፣ ኑሮ ይጨምራል። የባስ እየጨመረ ነው የሚሄደው። ስራ ተበዛ ቁጥር ደግሞ እየጨመረ ነው የምንሄደው ማለት ነው። እየበዛ ላይ ደግሞ የሚሰራው ሴቶች ነን። ጎዳና ላይ በሚወርቁበት ሰዓት ደግሞ ወይ በምንወርቅበት ሰዓት በጣም ተጎጂ እንሆናለን። እኛ ከተጎዳ በኋላ መንግስት ይጎዳል። መንግስት ከተጎዳ በኋላ ባለሀብቱ መጨረሻ ላይ ነው የሚጎዳው ማለት ነው።
ወጣት ከድጃ ስጋቷን ለመቅረፍ መፍትሄ ያለችውን ሀሳብም ትገልጻለች።
የኢትዮጵያ መንግስትና የአሜሪካን መንግስት እንደገና ቢያስቡበት፣ ምክንያቱም በጣም የሚጎዳው የኢትዮጵያ ሕዝብ ስለሆነ መንግስት ይህንን ድጋሚ ዲስከስ ቢያደርጉበት፣ ቢነጋገሩበት ወይ ቢደራደር ብዬ ነው የማስበው።
የጄጄ ጨርቃጨርቅ ፋብሪካ የኦፕሬሽን ኃላፊ ራጁ ከርፕራይል ኢትዮጵያ ያላትን የአጓ ዕድል በመጠቀም ከፋብሪካው ምርቶች 97% የሚላከው ወደ ዩናይትድ ስቴትስ መሆኑን ጠቅሰው የኢትዮጵያ የአጓ ተጠቃሚነት ሳይቋረጥ የሚቀጥልበት አማራጭ ሊታሰብበት እንደሚገባ አስተያየታቸውን ሰጥተዋል።
We have totally right now 8100 employees. Out of that 90% is women workers.
አሁን ላይ 8100 ሰራተኞች አሉ። ከነዚህም 90% ሴቶች ናቸው። 97% ምርታችንን ወደ ዩናይትድ ስቴትስ ነው መልከው። የተቀረውን 3% ደግሞ ወደ አውሮፓ። ኢትዮጵያ የአጓ ተጠቃሚ በመሆኗ የአሜሪካ ደንበኞቻችን አብዛኛውን ምርት ይወስዳሉ። ከሌሎች ሀገራት ይልቅ በኢትዮጵያ በመስራታችን የምንጠቀመው በዚህ ነው። አጓ ከተቋረጠ ግን ከኢሲያ ሀገራት የተለየ ነገር አይኖርም። ደንበኞቻችን ምርቶቻችንን መውሰድ ይቀጥሉ አይቀጥሉ የምናውቀው ነገርም የለም። ስለዚህ ፖሊሲ አውጪዎች አጓ የሚቀጥልበትን አማራጭ እንዲያዩ እንጠይቃለን ነው ያሉት።
የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሰንዶካን ደበበ ኮርፖሬሽኑ በሚያስተዳድራቸው ፓርኮች ብቻ ከ100 በላይ ኢንቨስተሮች መኖራቸውንና ከ85000 በላይ ሰራተኞች የሥራ ዕድል ማግኘታቸውን ገልጸዋል። ኢትዮጵያ የአጓ ተጠቃሚነቷ ቢታገድ መንግስት ላይ ከሚፈጠረው ጫና በላይ በሰራተኞች ላይ በሚኖረው ተጽዕኖ ሌላ የሰብአዊ መብት ጥያቄ እንደሚያስከትልም ያስረዳሉ።
እንግዲህ አንድ እዚህ ጋር መታየት ያለበት የአጓ ተጠቃሚነት ለጥያቄ የቀረበው በኢትዮጵያ የሰብአዊ መብት አያያዝ ችግር አለ የሚል እንግዲህ ማንም ሌማን ወይም ራሽናል ቲንኪንግ ያለው አካል ሊያነሳ የሚችለው ነገር የሰብአዊ መብት ችግርን የሰብአዊ መብት ችግር በሚፈጥር አግባብ አትፈጥረው። ሰብአዊ መብት ችግር አለ፣ ስለዚህ አጓን አነሳለው ካልክ ሌላ የሰብአዊ መብት ሰዎች የመኖር ሰፊ መብላት እድላቸው ላይ ነው ሌላ ኔጌቲቭ ኢምፓክት እያሳደርክ የምትሄደው እና እሱ ነው ኮንትራሪት የሚያደርገው ወይም የሚጋጭ ስራ ድል ከገነት ተፈጥሮላቸው ያላቸው ሴት ወጣቶች ከተለያየ የሀገሪቱ ክፍል ከአነስተኛ ኑሮ መጥተው ስራ ድል ያገኙ የሴቶች ስራ ድል ያላቸው ማለት ራሳቸውን ያስተዳድራሉ፣ የራሳቸውን ዕጣ ፈንታ ይወስናሉ፣ ይማራሉ፣ ቤተሰባቸውን ያግዛሉ፣ ልጆቻቸውን ያሳድጋሉ ማለት ነው። ማንኛውም ውሳኔዎች ከዚህ ጋር የተያያዙ ውሳኔዎች በታሰበው አግባብ መንግስት ላይ ጫና ከማሳደር ይልቅ ታችኛው ማህበረሰብ ሴቶችን ሰብአዊ መብት ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች ተጨማሪ ጫና ተመፍጠር ያለፈ የሚፈጥረው ፖዚቲቭ ነገር የለም።
የአጓ ዕድል ከፍተኛ ጠቀሜታ ቢኖረውም ዕድሉ የሚቋረጥ ከሆነ ግን ኮርፖሬሽኑ የኢንዱስትሪውን ዘርፍ እድገት ለማስቀጠል የሚያስችሉ ሌሎች አማራጮችን መከተል እንደሚቀጥልም አቶ ሰንዶካን ገልጸዋል። የምጣኔ ሀብት ባለሙያ የሆኑት አቶ ዘመዴ ነምጋቱ ኢትዮጵያ ከአጓ ዕድል ይበልጥ መጠቀም የጀመረችው ባለፉት 3 ዓመታት መሆኑን ጠቅሰው ዕድሉ የሚቋረጥባት ከሆነ በአሜሪካ ገበያ ምርታቸውን በሚያቀርቡ የተለያዩ ፋብሪካዎች ተቀጥረው የሚሰሩ 200,000 ያህል ሰራተኞች የሥራ ዕድል ሊያጡ እንደሚችሉ በቅርቡ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ከሰራተኞቹ 90% የሚሆኑት ሴቶች እንደሆኑም ነው የጠቆሙት። ሀገራት የአጓ ዕድል ተጠቃሚነታቸው እንዲቀጥል ማሟላት ካለባቸው መስፈርቶች መካከል የሰብአዊ መብትን ማክበር አንዱ ሲሆን በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከዕድሉ ተጠቃሚነት ልትሰረዝ እንደምትችል የዩናይትድ ስቴትስ ባለስልጣናት መግለጻቸው ይታወሳል። የሀገሪቱ የተወካዮች ምክር ቤት በኢትዮጵያ ጉዳይ ላይ በቅርቡ አሻሽሎ ያወጣውን የውሳኔ ሐሳብ ያዘጋጁት የምክር ቤቱ አባል ኬረን ባስ ኢትዮጵያ ከአጓ ልትታገድ እንደምትችል ያላቸውን ስጋት የውሳኔ ሐሳቡ መጽደቁን ተከትሎ
በሰጡት መግለጫ አመልክተዋል። ኢትዮጵያ በአጓ ድል ተጠቃሚነት የመከተልና ያለመከተሏ ጉዳይ በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ የንግድ ተወካይ የሆኑት ካትሪን ታይ ስለመግለጫቸው ሮይተርስ ከሁለት ሳምንታት በፊት መዘገቡ ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽንና ኢሰመኮ በትግራይ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ሪፖርት ከሶስት ቀናት በኋላ የሚያቀርቡ ሲሆን ይህን ተከትሎ አዳዲስ ውሳኔዎች ሊኖሩ እንደሚችሉም ይጠበቃል። ከዚህ ቀደም ከአጓ ተጠቃሚነት ከተሰረዙ የአፍሪካ ሀገራት መካከል ዲሞክራሲያዊት ሪፐብሊክ ኮንጎ፣ ጊኒና ኒጀር ይጠቀሳሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንሰዳችሁ። በመጣኔ ሀብት ልማት ያልተራመዱ የአፍሪካ ሀገሮች ከታሪፍ ነጻ በሆነ ንግድ ከገበያዋ ተጠቃሚ እንዲሆኑ ዩናይትድ ስቴትስ የከፈተችው አጓ በሚል ምህጻረ የሚጠራው የአፍሪካ የእድገትና የተጠቃሚነት እድል ሐዋሳ ኢንዱስትሪ ፓርክ ውስጥ ተቀጥረው የሚሰሩ ሴቶችን ህይወት እየደገፈ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ዛሬ ተናግረዋል። አምባሳደር ፓሲ የኢንዱስትሪ ፓርኩንና ሐዋሳ ዩኒቨርሲቲን ዛሬ ከጉበኙ በኋላ ለጋዜጠኞች መግለጫ የሰጡ ሲሆን የሁለቱ ሀገሮች ግንኙነት እንዲጠናከር አገራቸው ቁርጠኛ መሆኗንም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያጠናቀረው ዘገባ አለው፣ እንደሚከተለው ይቀርባል።
የሐዋሳ ኢንዱስትሪ ፓርክ በመንግስት ተቋቋመ በአፍሪካ የመጀመሪያው ፓርክ ሲሆን PVH የሚባል አሜሪካዊ ኩባንያን ጨምሮ ቁጥራቸው የበዛ ጨርቃጨርቅና አልባሳት አምራች ኩባንያዎች በውስጡ የያዘ በርካታ ሰራተኞች የተሰለፉበት እንደሆነ ተገልጿል። አሜሪካ ለአፍሪካ ታዳጊ ሀገሮች የዛሬ 21 ዓመት ከፈተችውና ለሚቀጥሉት 4 ዓመታትም እንዲቀጥል ፈቀደችው ከቀረጥ ነጻ የንግድ ተጠቃሚነት እድል ወይም አጓ በፓርኩ ውስጥ በሚሰሩ ሴቶች ላይ አዎንታዊ ተጽዕኖ እንዳለውና ህይወታቸውን ይለውጥ መሆኑን መመልከታቸውንም ፓርኩን ዛሬ ተዛውሮ የጎበኙት አምባሳደር ጊታ ፓሲ ገልጸዋል።
I was touched to be able to meet with some of the ladies who work in the garment factories.
ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችን ጎብኝቻለሁ። ስለደንነታቸው አውርተናል። ሰራተኞቹ ተረጋግተው እንዲሰሩ የUSAID ፕሮግራም ድጋፍ ማድረግ ስላለበት ጉዳይም ተነጋግረናል። በተለይ የአጓ ድጋፍ በሴቶች ህይወት ላይ መሻሻልና አሁንታዊ ለውጥ እያመጣ መሆኑንም አውቃለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመርክቻለሁ። በስራቸውም ደስተኛ ሆነው በማየቴ ተደስቻለሁ።
I heard from all levels of employees and it was very very interesting to hear what they do, to hear how happy they are to be here and the contributions they're making.
በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ ቀደም ሲልም አማራን፣ ሶማሊን፣ ደቡብና ትግራይ ክልሎችን መጎብኘታቸውን ተናግሯል። አሜሪካ ከኢትዮጵያ ጋር ያላትን ሁለንተናውና የመዋልን ዋይ ግንኙነቶችን ማሳደግ እንደምትፈልግና የሁለቱ ሀገራት ግንኙነትና ትብብር ተጠናክሮ እንዲቀጥልም የአሜሪካ መንግስት ቁርጠኛ መሆኑን አምባሳደሩ አስታውቀዋል።
We're very very committed to our relationship.
ከኢትዮጵያ ጋር ያለን ግንኙነት እንዲቀጥል ቁርጠኞች ነን። በሁለቱ ሀገራት መካከል ስላለው የሁለትዮሽ ግንኙነት እጅግ በጣም ቁርጠኞች ነን። በኢትዮጵያና በአሜሪካ መካከል ብዙ ትስስር አለ። በርካታ ዩኒቨርሲቲዎች፣ የንግድ ድርጅቶች አብረው ይሰራሉ። ብዙ አሜሪካውያን ኢትዮጵያ ውስጥ ይኖራሉ።
So many Americans who live in Ethiopia, so many universities collaborating, so many businesses.
አምባሳደር ፓሲ ሐዋሳ ዩኒቨርሲቲንም መጎብኘታቸውና ከተማሪዎችም ጋር መወያየታቸውን ሰላምን በማረጋገጥ ጥረት ውስጥ ተማሪዎች ስላላቸው ሚናም መነጋገራቸውን አመልክቷል። በምርምርና ጥናት ዙሪያም ከሐዋሳ ዩኒቨርሲቲ ፕሬዝዳንቶችና ምሁራን ጋር መምከራቸውን አምባሳደር ፓሲ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። በአጋዋ ጉዳይ ከለሚ እስከ ሐዋሳ የተከታተሉትን ዘገባ አስደምጠውናል። አሁን ደግሞ በተከታዩ ዘገባ ወደ ቤንሻንጉል ክልል ነው የምንወስዳችሁ። በቤንሻንጉል ጉምዝ ክልል በዚህ ዓመት መዘራት ከነበረበት እርሻ ግማሽ የሚሆነው በጸጥታ ችግር ሳቢያ ሳይዘራ መቅረቱን የክልሉ የግብርናና የተፈጥሮ ሀብት ቢሮ አስታውቋል። የቢሮው ኃላፊ አቶ በበከር ሐሊፋ በተለይ በካማሽና መተከል ዞኖች ውስጥ የነበረው የጸጥታ ችግር ለግብርና ስራ እንቅፋት ሆኖ መቆየቱን ለቪኦኤ ገልጸዋል። የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ደግሞ መንግስት በታጣቂዎች ላይ እርምጃ እየወሰደ በመሆኑ መረጋጋት ወዳለባቸው አካባቢዎች ተፈናቃዮችን በመመለስ በመስኖ እንዲያለሙ ለማድረግ እቅድ ተይዟል ብለዋል። የምጣኔ ሀብት ባለሙያው ዶክተር ጉቴ ቴሶ ደግሞ የአዝመራ ወቅት መስተጓጎልና ሌሎችን በሰላም ጦስ ምክንያት የሚከሰቱ ችግሮች የሚያስከትሉት ማህበራዊና የምጣኔ ሀብት ቀውስ የከፋ እንደሆነ ተናግረዋል። ናኮር መልካ ጉዳዩን የሚዳስስ ዘገባ አሰራርቷል።
በቤኒሻንጉል ጉሙዝ ክልል ካለፈው ዓመት ጀምሮ በተከሰተው የጸጥታ ችግር ምክንያት በዘር መሸፈን ከነበረበት መሬት 50% የሚሆነው ሳይሸፈን መቅረቱን የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ በበከር ሐሊፋ ለአሜሪካ ድምጽ ተናግረዋል።
2013-14 ዓመት ዘመን የተቆረጠው ክዳችን 1,064,000 ሄክታር ለማረስ ነበረ። ስራ ገብተን እንቅስቃሴ ላይ ባለንበት የጸጥታ ችግር ምክንያት ትንሽ ሁለት ዞኖች ሙሉ በሙሉ ወደ ስራ የሚያስገባቸው ሁኔታ አልነበረም። የጸጥታ ችግር ረብሻቸው ባለሙያ በአካባቢ ተረጋግተው ህብረተሰቡን ለማገዝ ድጋፍ ለመስጠት በሚችሉበት ሁኔታ አልተፈጠረም። 6,000 ሄክታር ነው የታረሰ። አሁን 1% የሚሆን መሬት ለመሸፈን ይችላል በዘር ማለት ነው። ስለዚህ ከ1,000,000 51% ቢሆን ሲሆን ነው እንግዲህ የሚጠብቀው ወደ 16,000,000 እንዳልተሰበሰበበት ያ
በተለይ በመተከልና ካማሽ ዞን ከፍተኛ የግብርና መሬት በዘራ ለመሸፈኑን ጠቅሰው አብዛኛዎቹ የዞኖቹ ነዋሪዎች ድጋፍ እየተደረገላቸው መሆኑን አያይዘው ተናግረዋል።
መተከል የተወሰኑ ቦታዎች ለምሳሌ ፓዊ፣ ወንበራ፣ ቡለን እና ዳንቡር ቅርብ የሆኑ ቦታዎች እነሱም ያካትት 435,000 ሄክታር ነበረ። መተከል ላይ ያቀጥነው እቅድ 126,000 ሄክታር ብቻ መምጠዋል። እነዚህ ካማሽ 265,000 ሄክታር አትሄደም። አሁንም እሱ
ባለፈው ዓመት ታጣቂዎች በካማሽ ዞን በሎጀ ገንፎይ ወረዳ ባደረሱት ጥቃት መኖሪያቸውን ለቀው መውጣታቸውን ገልጸው ስማቸውን እንዳንጠቀም የጠየቁን ግለሰብ አካባቢያቸውን ለቀው ሲወጡ ከብቶቻቸውንና የእርሻ መሬታቸውን እዛው ጥለው መውጣታቸውን ይናገራሉ።
ንብረታችን ላይ እየተዘረፈ እየሄደ ማንም ማለት ምንድነው? እዚያዛ ሶጣራት የሆነ ቤተሰብ አለ ባና ምስታለ ምናለ ስንት ምናውቃቸው የሞቱት ቤተሰቦቻችን የሞቱት ልጃቸውን እየተቀሙ ባዷቸውን ይመጣሉ። እግዚአብሔር ብሎ ወደ መጣንበት ተመልሰን አዝመራ ምሰርት ማይሰበሰብ ከሆነ ደግሞ አገር ያለው ወደ አገሩ፣ ቤተሰብ ያለው ወደ ቤተሰቡ ሂዶ አላማውን እንዲያመቻች አንድ መላ ብትሰጡን ማለኛ የተመቸውን እናለበት።
ከሴዳል ወረዳ ቆንጆ ቀበሌ ውስጥ ታጣቂዎች በጣሉት አደጋ ምክንያት ሀብት ንብረቴን ሳይሉ መፈናቀላቸውን የጠቀሱት ሌላ ግለሰብም ባለፈው ዓመት መሬታቸው ጾም ማደሩን ይናገራሉ። በ2013 ዓ.ም ከ7 የቤተሰብ አባላት ጋር ነው የተፈናቀልኩት። የእርሻ መሬታችንን ትተን ነው የወጣ ነው። እኔ በ7 ሄክታር ላይ ሰሊጥ እና በቆሎ አለማ ነበር። የእርሻ መሬቴን አሁን ማን እንደወሰደው አላውቅም። መሬቴ ሳይታረስ ነው እንዲሁ ኦናው ነው የቀረው ነው ያሉት። የቤኒሻንጉል ጉሙዝ ክልል መንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ በክልሉ አብዛኛው የእርሻ መሬት ባለፈው ዓመት በሰላም እጦት ሳቢያ አለመታረሱን ገልጸዋል። ሊመጣ የሚችለውን ችግር ለማስቀረትም መንግስት አቅዷል ያሉትን አብራርተዋል።
ኮማንድ ፖስት ላይ ቆቆም ሆኖ በጣም ቻሌንጂንግ የነበረበት እና ገጠር ቀበሌዎች ላይ የነበረው የሰው ህይወት መሳት አካባቢ አጠቃላይ ሴኪሪቲ ሁኔታ አስተማማኝ ባለመሆኑ ከቀያቸው ተፈናቅለው ወደ ከተማ እና ወረዳ ሴንተር ላይ ነው በአብዛኛው የተሰባሰቡ። የቆየ የተባለው ነገር ያው 50% ሲያንስ ሲሽ ይበዛ አይደለም ባይዞ የተወሰኑት ካልሆኑ በስተቀር ሁሉም አካባቢ ላይ ፖቴንሻሉን አሟጦ የሚፈለገውን ያክል የጉራ ስራ መከናወን ተችሏል። ከሞት መወሰዳት ነው የተደረጊ ቁጥርም በርካታ ነው። በቀጣይ ጊዜ በዛ መስኖ ላይ ዋናነት ተመራጊሮ ትኩረት አድርጎ እንደሚሰራ ነው እንደስል መንግስት እስዋት የተዋየን ያለ ነው። በተለይ ውሃ ፖቴንሻል ያለባቸው ቦታዎች ላይ በዛ መስኖ ላይ አስተዋለውን በማደራጀት አሁን የተጀመረው የህግ ማስከበር ስራ ኦልሞስት መስኖ ማየት ከጀመረ በኋላ ያው እርቀ ሰላም በማውረድ ወደ የተያያዙ የማስወለድ ስራዎች ይሰራሉ። እንደተጠቅዳለ ይለናል። በጣም ከመሄድ ደረጃ በዚ ነው የቅድ አሰራር ግን እየሰራን ያለ ነው።
በከፊልም ቢሆን ምርታቸው የደረሰባቸው ስፍራዎች ውስጥም በጸጥታ ኃይሎች ድጋፍ ምርት ይሰበሰባል ብለዋል አቶ መለሰ።
የደረሱ ሰብሎችን በተቻለ መጠን በተራዊ ሰላም ባለባቸው አንዳንድ ያልተፈናቀሉ ቀበሌዎች ላይ አሟጦ ለመሰብሰብ መሰራት አለበት። ከዚህ አኳያ አሁን ላይ የአማራ ልዩ ኃይል፣ የጋምቤላ ልዩ ኃይል፣ የሲዳማ ልዩ ኃይል፣ የደቡብ ልዩ ኃይል፣ መከላከያ ሰራዊትን ጨምሮ ሚሊሻም ስፋት አሰልጥነናል፣ አደራጅተናል።
የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊው አቶ በበክ በበኩላቸው የተለያዩ ቦታዎች በነበረው የጸጥታ ችግር የግብርና መሬት በዘር አለመሸፈን የሚያስከትለው የምጣኔ ሀብት ቀውስ ከፍተኛ ነው ካሉ በኋላ ተፈናቃዮች እየተመለሱባቸው ባሉት ወረዳዎች እንዲሁም የዘንድሮ ምርት በማይሰበሰቡባቸው ስፍራዎች ላይ በመስኖ ለማልማት ታስቧል ብለዋል። ከዚህ ጋር ተያይዞ የጠየቅናቸው የምጣኔ ሀብቱ ባለሙያ ዶክተር ጉዙ ተይሶ የግብርና መሬት በዘራ ለመሸፈንና ሌሎችን በሰላም እጦት ምክንያት የሚከሰቱ ችግሮች የሚያስከትሉት ማህበራዊና ምጣኔ ሀብታዊ ቀውስ የከፋ መሆኑን ገልጸዋል። ለዚህም መፍትሄው ሰላም ማስፈን ነው ሲሉ መክረዋል። ካልሆነ ግን በአገሪቱ ውስጥ ከዚህም ከዚያም የሚስተዋሉት የሰላም እጦቶች ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ኪሳራ ያስከትላሉ ሲሉ ሀሳባቸውን ቋጭተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዝግጅቶቻችንን እያጠናቀቅን ነው። ጥቂት ፕሮግራሞች ናቸው የሚቀሩን። አሁን የምናልፈው ኮቪድና አፍሪካን የተመለከተ ዘገባ ላይ ይሆናል። የዓለም የጤና ድርጅት ከ8.4 ሚሊዮን በላይ የሚሆኑ አፍሪካውያንን ያጠቃው እንዲሁም 217,000 የሚሆኑት የገደለው የኮሮና ቫይረስን ለመዋጋት የክትባት ለመስጠት የሚያስችል በቂ የሆነ የመርፌ ወይም ደግሞ ሲሪንጅ እጥረት እንዳለበት በመግለጽ አስጠንቅቋል። ኤደን ገረመው የሊሳ ሽላይንን ዘገባ እንደሚከተለው ታቀርበዋለች።
በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። ያለም የጤና ድርጅት በአፍሪካ ከ1.2 ቢሊዮን ሰዎች ውስጥ 6 በመቶ የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን፣ 40 በመቶ የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሩቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ አመት እየጨመረ እንደሚመጣ ቢጠበቅም ያለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲ ሶሞኤቲ በአህጉሩቱ ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ።
ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለ ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በኮቫክስ በኩል ባለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህፃናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ።
Already some African countries like Kenya, Rwanda and South Africa
እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተጓቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል።
በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው።
ይህ ነገር ለውጥ ያመጣ ይሆን ተስፋ እናደርጋለን። በዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከት ያለውን ክፍተት ያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን።
ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሃዊነት ለመዋጋት ያለውን ሂደት ያፈጥናል ይላሉ። እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልካም ነው ባይ ናቸው።
አድማጮች የምሽቱ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ብቻ ይቀሩናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሁሉን አቀፍ የትምህርት መብት በተለይም ለሴቶች ማዳረስ መልሶ ፍሬ የሚሰጥ ኢንቨስትመንት ነው ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ስራ አስኪያጅ ሰማንታ ፓወር በቅርቡ ባሰሙት ንግግር አስተዋቀዋል ይላል ርዕሰ አንቀጹ ጽሑፉን ሲጀምር።
One recent study indicates that for every dollar invested
በቅርብ በተደረገ አንድ ጥናት በታዳጊ ሀገሮች በሴቶች መብትና ትምህርት ላይ ኢንቨስት የሚደረግ እያንዳንዱ ዶላር $20.80 ትርፍ ያስገኛል። ለሴቶች የሚደረግ አንድ ተጨማሪ የትምህርት አመትም ገቢያቸውን ከ10-20% ያሳድጋል።
ርሳን ቀጹ በመቀጠል ከዚህም በላይ እያንዳንዱ ተጨማሪ የትምህርት አመት ወደ ግጭት ሊገባ ከተዘጋጀው ወንድ ልጅ በ20% ያስቀራል ብሏል። አንድ ጥናት በዓለም ላይ ያለውን የህፃናት ሞት በግማሽ እንዲቀንስ የረዳው እንደ አውሮፓ አቆጣጠር ከ1970 ጀምሮ ለአቅመ ሔዋን ለደረሱ ሴቶች የተሰጠው ትምህርት ነው ማለቱንም ጽሑፉ ጠቅሷል። ሰማንታ ፓወር እንዳለመታደል ሆኖ ግን የኮቪድ-19 ወረርሽኝ በመላው ዓለም ያለውን የትምህርት ስርዓት አዛብቶታል ብለዋል። ያለው ርዕሰ አንቀጽ ለዚህ ችግር ምላሽ ለመስጠት ዩናይትድ ስቴትስ የልማትና ተራድኦ ድርጅት USAID በ50 ሀገሮች ውስጥ በኮቪድ-19 ወረርሽኝ ትምህርታቸው ለተስተጓጎለ ከ24 ሚሊዮን በላይ ተማሪዎች የሚሆን የትምህርት መርሃ ግብር ማውጣቱን አስታውቋል። የሆነ ሆኖ ብዙ ሴቶች ስደተኞች፣ የአገር ውስጥ ተፈናቃዮች አሁንም ቢሆን የትምህርት ዕድል እያገኙ አይደሉም ያለው ርዕሰ አንቀጽ ይህ በመሆኑ USAID ትምህርት አይቆይም ለተባለው መርሃ ግብር የሚውል አዲስ $37 ሚሊዮን ለመስጠት ቃል ገብቷል ብሏል። ከዚህ ገንዘብ ውስጥ $14 ሚሊዮን የሚሆነው ከውጭ ጉዳይ ሚኒስቴር የስነ ህዝብና የስደተኞች ቢሮ የተገኘ መሆኑንም አመልክቷል። የርዕሰ አንቀጹ ጽሑፍ በመቀጠል ኤጁኬሽን ካናት ዌት ወይም ትምህርት አይቆይም የተሰኘው መርሃ ግብር ትምህርት በሕይወት ውስጥ የማያቋርጥ መርሃ ግብር መሆኑን ለመግለጽ ከኮቪድ-19 ወረርሽኝ በፊት ቀደም ብለው ትምህርት ቤቶች በተዘጉባቸውና በግጭት እየታመሱ ባሉ እንደ መካከለኛውና ሰሜን ማሊ አካባቢዎች የነበረ መርሃ ግብር ነው። ከትምህርት ቤት መማሪያ ክፍሎች ውጪ ባሉ ቦታዎች በፀሐይ ብርሃን በሚሰሩ ሬዲዮዎች ጭምር ትምህርት ይሰጥ ነበር ብሏል። ጦርነት በደቆሳቸውና በተራዘመው ቀውስ ውስጥ በሚገኙ እንደ አፍጋኒስታን፣ የመን እና ኢትዮጵያ ውስጥ ትምህርት አይቆይም የሚለው መርሃ ግብር በሚሊየን የሚቆጠሩ የተዘነጉና የተጎዱ ህፃናትና አዋቂዎች ትምህርታቸውን እንዲቀጥሉ ይረዳቸዋል ሲልም ርዕሰ አንቀጹ አስታውቋል። ዩናይትድ ስቴትስ ትምህርት አይቆይም የሚለው መርሃ ግብር ከተጀመረበት እንደ አውሮፓ አቆጣጠር 2016 ጀምሮ በታላቅ ኩራት ደግፈዋለች ያሉት ሳማንታ ፓወር የሚከተለውን አክለዋል።
We look forward to continued cooperation to increase access to education, improve learning outcomes, and reach the most marginalized.
የትምህርት ተደራሽነትንና የትምህርት ውጤታማነትን ለማሳደግ የተገለሉ ተማሪዎችን በተለይም ሴቶችን፣ ስደተኞችን፣ የሀገር ውስጥ ተፈናቃዮችን፣ አናሳ የጾታ ማህበረሰብ አባላትንና የአካል ጉዳተኛ ህፃናትን ተሳትፎ እንዲያድግ የምናደርገውን ጥረትና ትብብር እንቀጥላለን።
በመጨረሻም የትምህርት ተደራሽነት ከትምህርት ጥራት ጋር እኩል ሲሆን ውጤቱ ግልጽ ነው። ትልቅ የምጣኔ ሀብት እድገት፣ የተሻሻለ የጤና ውጤት፣ ጠንካራ ዲሞክራሲ፣ ይበልጥ ሰላማዊና የተነከረና ሁሉንም መቋቋም የሚችል ማህበረሰብ ይፈጥራል፣ ጤናማና ይበልጥ የተሳካላቸው ህፃናትንም ይፈጥራል ያሉት አስተዳዳሪዋ ሰማንታ ዓለም ልዩ ችሎታና ብቃት ያለው ትውልድ እንዳያመልጠው እርግጠኞች እንሁን ብለዋል ሲል ርዕሰ አንቀጹ ጽሑፉን ደምድመዋል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ስብስታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ።